ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል። ጤናስጥልኝ እንደምን አመሻችሁ አድማጮቻችን። ዛሬ አርብ ነሐሴ 10 ቀን 2011 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። ከአድማጮች የደረሱንን ደብዳቤዎች የምናስተናግድበት የደብዳቤዎች አምድ ፕሮግራማችንን አቅርበን ክፍል 1 ዝግጅታችን ይጠናቀቃል። በቅድሚያ ዜና። ረቡዕ ነሐሴ 8 ቀን ከ3 ሚሊዮን ብር በላይ የሚገመት 65 ኪሎ ግራም የሚመዝን የብር ጌጣጌጥ ህገወጥ በሆነ መንገድ ከኬንያ በሞያሌ በኩል ወደ አገር ውስጥ ገብቶ ተይዟል። ከዚህ ሌላ ነሐሴ 6 ቀን 1.5 ሚሊዮን የሚያወጣ ፓስታ አውበሬ መቆጣጠሪያ ጣቢያ ላይ መያዙና እንዲሁም ሁለት በኮንትሮባንድ ወደ አገር ውስጥ የገቡ ተሽከርካሪዎች ጅጅጋና አዳማ ላይ በሐሰት ታርጋ ሲንቀሳቀሱ መያዛቸው ታውቋል። ከዚህ ጋር ተያይዞ ከአዲስ አበባ ወደ ጅቡቲ በተዘረጋው የባቡር መስመርም ከፍተኛ የኮንትሮባንድ ንግድ እየተካሄደ መሆኑ ተነግሯል። በዚህ መስመር የሚንቀሳቀሱ የባቡር የእቃ መጫኛ የኮንቴነር ፉርጎዎችና እንዲሁም ሌሎች የባቡር አካላት ተሸሽገው የሚያልፉ የኮንትሮባንድ እቃዎች በርካታ መሆናቸውን ሁኔታውን የሚያውቁ ይናገራሉ። ባለፉት ጥቂት ሳምንታት ብቻ የተለያዩ የኮንትሮባንድ እቃዎች ጫት ሺሻና ፈቃድ ያልተሰጣቸው ወታደራዊ የመገናኛ ሬዲዮኖች በባቡር ተሸሽገው ተይዘዋል። በባቡሮቹ ከመነሻ እስከ መድረሻቸው የፌደራል ፖሊስ አባላት ቢያጅቧቸው የኮንትሮባንድ እቃዎችን ለመከላከል አልቻሉም። የኮንትሮባንድ እቃዎች ማን እንደሚያመላልሳቸው በውል የታወቀ ነገር ባይኖርም አስተላላፊዎቹ በታወቁበት ሁኔታ በባለስልጣኖች በኩል ምንም እርምጃ አለመወሰዱና እስካሁን ድረስ በዚህ መስመር የኮንትሮባንድ ንግዱን ለማስቆም እርምጃ ለመወሰዱ በአገዛዙ ውስጥ የሚገኙ ባለስልጣናት የሚያካሂዱት ነው የሚል ጥርጣሬን ፈጥሯል። በኮንስትራክሽን ዘርፍ የሚሰሩ ቁጥራቸው ከ850 ሺህ በላይ የሆነ ሰራተኞች ሕይወታቸው አደጋ ውስጥ መሆኑን አንድ ጥናት አመለከተ። የአሰሪዎች ኃላፊነት ከሆነው ከግንባታዎች ጥራት መጓደል በተጨማሪ በዘርፉ የተሰማሩ ዜጎች በራሳቸው ቸልተኝነትና አሰሪዎቻቸው ማድረግ ያለባቸውን ጥንቃቄ ባለማድረጋቸው በስራ ላይ የሚከሰተው አደጋ ከጊዜ ወደ ጊዜ እየጨመረ መጥቷል። የሚደርሱትን አደጋዎች ለመቀነስና በተለይም ያላግባብ የሚጠፋውን የሰው ሕይወት ለማስቀረት ከሚወሰዱ እርምጃዎች መካከል የግንባታ ባለቤቶችና የሥራ ተቋራጮች የመድህን ዋስትና ሽፋን ያላቸው መሆኑን ማረጋገጥ፣ የግንባታ ተቋማቱ በአስተማማኝ ሁኔታ ሥራውን ለመፈጸም ብቃት ያላቸው መሆኑን ማወቅ፣ የግንባታ መገልገያዎች ጥራታቸው የተጠበቀ መሆኑን፣ የሰው ሕይወት ላይ ጉዳት የማያስከትሉ መሆናቸውን ማረጋገጥ፣ ጥገና የሚያስፈልጋቸው መሳሪያዎች ካሉ ጥገና እንዲደረግላቸው ማድረግ፣ የአገልግሎት ጊዜያቸው ያለፈባቸው መሳሪያዎች እንዲወገዱ ማድረግ፣ የሥራ ተቋራጮች ለሠራተኞች አስፈላጊ የአደጋ መከላከያ አልባሳትና ቁሳቁሶችን ማሟላታቸውን መከታተል የሚሉ ይገኙባቸዋል። ከሶስት ወራት በፊት በቀረበ ጥናት መሰረት በዓለም ላይ ከሌሎች ኢንዱስትሪዎች ጋር ሲነጻጸር በኮንስትራክሽን ኢንዱስትሪ ውስጥ የሚደርሱ አደጋዎች ከፍተኛውን ደረጃ የሚይዙ መሆናቸው ታውቋል። በዓለም የተለያዩ ኢንዱስትሪዎች ከሚደርሱ አደጋዎች ከአምስቱ አንዱ ወይም 20 ከመቶ ሕይወት የሚጠፋው በኮንስትራክሽን ዘርፍ በደረሰ አደጋ ነው ተብሏል። የክልል አስተዳዳሪዎች ከመሬት ክራይ ወርስና ስጦታ አስመልክቶ ከሕገ መንግስት ተብየው ጋር የሚጋጭ አሰራር ተግባራዊ ማድረጋቸው አርሶ አደሩን ለከፍተኛ ችግር የዳረገው መሆኑ ተዘገበ። አርሶ አደሩ በመሬት ላይ የመጠቀም መብቱን ለመጠቀም ማለትም ለማከራየት ኦሮሚያ ከ2 እስከ 20 ዓመት ሲፈቅድ ትግራይ ከ3 እስከ 20 ዓመት ይፈቅዳል። በውርስ ስጦታ የማስተላለፍ ሂደትም በአራት ክልሎች የተለያዩ መሆናቸው ታውቋል። አድማጮቻችን ለዛሬ ያለን ዜና በዚሁ ይጠናቀቃል።
ከኢሳፓ ጋር ግንኙነት ለመፍጠር በሚከተሉት የመገናኛ መስመሮች መጠቀም ይቻላል። በስልክ ቁጥር 202-291-4217 ዋሽንግተን ዲሲ፣ በኢሜይል espit@aol.com ወይም eprp@eprp.com በፖስታ ሳጥን ኢፒአርፒ ፒኦ ቦክስ 73337 ዋሽንግተን ዲሲ 20056
ፕሮግራም እናንተ ካድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው። ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆች በቅድሚያ ሰላምታዬን አቀርባለሁ። ውድ ፍኖቶች፣ ከሰሞኑ ስለ አዲሶቹ ሽሞች በህዝብ ለህዝብ ዕለታዊ ግንኙነቶች ውስጥ እንደመዝናኛ የሚነገሩ ግን እውነት ገላጭ ከሆኑት አባባሎች ውስጥ አንዷን እንደመነሻ ላቅርብላችሁ። ነግሬሽ የለም ወይ ባጥር ተንጠልጥዬ፣ አብይ ፓስተር እንጂ መሪ አይሆንም ብዬ ይላል። በ2010 ዓ.ም ተመረጠ በግብታዊነት አብይ ኢትዮጵያዊ ሙሴ ከፈጣሪ ኢትዮጵያን ለማዳን የተላከልን ወዘተ ያሉ አስመሳዮችም መሪያቸው የህዝብ መቀለጃ ለመሆን ሁለት አመታት እንኳን መቆየት ያልቻለ መሆኑን እግረ መንገዴን እወቁልኝ ልበላቸው። የቀድሞ ብለ መሪዎች የሚመሩት ህዝብ ስለነሱ ምን ይያል እንደሆነ ለመረዳት እረኛ ምን አለ ይሉ እንደነበር የበርካቶቹ ታሪክ መሰክራል። እውነትም ከእረኛ የሚገኝ መረጃ አስተማማኝ መረጃ ነው። ይህን በመገንዘብም ለሚመሩት ህዝብ አስፈላጊ ሆኖ ከተገኘ በተገኘው መረጃ መሰረት ምላሽ ይሰጡ እንደነበረም ይነገራል። የዛሬዎቹ ግን መስሚያ ጆሮም ሆነ መመልከቻ አይን የላቸው። ስለ መንግስቱ ስለ መለሰ ዜናዊ ኃይለ ማርያም ደሳለኝ ህዝብ ብዙ እውነተኛ ነገሮችን ተናግሯል አልተደመጠም እንጂ። የዛሬዎቹ ሹሞችም ከህዝብ በብሶት መደመጥ ብቻ ሳይሆን በተግባር እየታየም ነው። በመዲናይቱ አዲስ አበባ የመንግስትና የንግዱ ማህበረሰብ እርስ በርሳቸው ሳይነካኩ የወንጀል ተግባራትን ለመደባበቅ ወይም እያዩ አላየሁም እንባባል ተባብለው የተማማሉ ይመስላሉ። በዚህ በተራበ በተጠማና በታረዘ ህዝብ ላይ ሁለቱም የችግር ማባባሻ በትራቸውን ያሳርፉበታል። ነጋዴው ኃላፊነት በጎደለው በሸቀጦች ላይ በየለቱ የዋጋ ጭማሪ ያደርጋል። ታቀብ የሚለው ህግም ሆነ መንግስት እንደሌለ ያውቃል። የኢትዮጵያ ነጋዴዎች ጥቂት የማይባሉ ባለፉት 28 አመታት ውስጥ እንኳንስ በሸቀጦች ላይ ጭማሪ ታይቶ ለመንግስት ሰራተኞች የደሞዝ ጭማሪ ሊደረግ ነው ሲባል ገና ጭማሪ ማድረግ እንደሚጀምሩ ሲፈጸም የታዘብነው እውነት ነው። ከመንግስታዊ ተቋማትም ውስጥ በዋጋ ጭማሪና በአገልግሎት አስተጣጥ የወደቁ መስሪያ ቤቶች ዛሬ በሽበሽ ናቸው። ውሃ፣ ንግድ ባንክ፣ መብራት፣ ቴሌ ወዘተ በግንባር ቀደምትነት ተጠቃሾች ናቸው። ውሃ ልማት እየተባለ የሚጠራው መንግስታዊ መስሪያ ቤት በነሐሴ ወር ውሃ እያስጠማን ነው። የውሃ ቧንቧዎች ውሃ አልባ ሆነው መታየት በበጋም በክረምትም ልዩነት አልታየባቸውም። በበጋም በክረምትም ይደርቃሉ። በወር መጨረሻ ያችኑ በወረፋ የምናገኛትን የውሃ ቆጣሪ ዋጋ ለመክፈል ከአንድ ቀን በላይ እየተሰለፉ ወረፋ መጠበቅ ግድ ሆኖብናል። መብራት ኃይል የተባለው መስሪያ ቤትም በማይሰጠው አገልግሎት ላይ ከ50 ከመቶ በላይ ጭማሪ አድርጓል። እየተለመደ የመጣው የመብራት ብልሽት ከተከሰተ ደግሞ የብልሽት መኖር ከተነገራቸው በኋላ ከ10 እስከ 15 ቀን መጠበቅ የተለመደ ሆኗል። የመብራት መቆራረጥና የሰራተኞች ስነ ምግባር ጉድለት እንደ ወያኔ ኢህአዴግ ዘመን ሆኖ አያውቅም። በቢሮ ወይም በስራ ቦታ ለመገኘት ጉቦ መጠየቅ፣ ስርቆሽ፣ ምልጃ ወዘተ ከጠፈባቸው መንግስታዊ መስሪያ ቤቶች ውስጥ መብራት ኃይል በግንባር ቀደምትነት ተጠቃሽ ነው። የመብራት ኃይል ሰራተኞች የሥራ መንፈስ መዳከምና ቀናነት ባለመኖሩ የአገልግሎት ክፍያ ለመፈጸም ከሁለት ሶስት ቀናት በላይ መመላለስ ወይም ረጃጅም ሰልፎችን መጠበቅ የተለመደ ሆኗል። በካርድ የሚሰሩ የኤሌክትሪክ ቆጣሪዎች በሀገሪቱ የካርድ እጥረት በመኖሩ ከመብራት አስተጣጥ አገልግሎት ከተነጠሉ ከሶስት ወራት በላይ ሆኗቸዋል። አዲሱ ሹም የዘረኝነትና ጠባብነት ውስጣዊ ስሜትና ፍላጎቱን ይፋ ካወጣባቸው መንግስታዊ መስሪያ ቤቶች የኢትዮጵያ ንግድ ባንክ በግንባር ቀደምትነት ተጠቃሽ ነው። የኢትዮጵያ ንግድ ባንክ በንጉሱም ሆነ በወታደራዊው አገዛዝ ዘመን መልካም ዝና ካላቸው መስሪያ ቤቶች ውስጥ አንዱ እንደነበር የተቋሙ ታሪክ ይመሰክራል። ባለፉት 28 ዓመታት ውስጥ በተበላሸ አሰራር ከሚጠቀሱት መስሪያ ቤቶች ውስጥ አንዱና ዋነኛው መሆኑ በተግባር ታይቷል። የኢትዮጵያ ንግድ ባንክ የሹመኞችና አጋሮቻቸው የግል ኪስ ሆኖ ለ28 ዓመታት ሲያገለግል ስለማልባጀቱ ብዙ ተብሎለታል። ለወያኔዎችና አጋሮቻቸው የማይከፈል ብድር በመስጠት በቢሊዮን የሚቆጠር የሀገር ሀብት እንዲዘረፍ አድርጓል። ምንም የሚያያዝ ሀብት ሳይኖር የአየር ባየር ብድር በመስጠትም ያዘረፈውና የዘረፈው የሀብት መጠን የትየለሌ ነው። የባንክ አገልግሎት ዓላማና ስነ ምግባር በመበላሸቱ አገልግሎት አስተጣጡ በአፍጢሙ ተደፍቷል። የኔትወርክ አገልግሎት ተቋረጠ በማለት ወይም የኤቲኤም አለመስራት ብዙ ጊዜ አሰራሩን ሽባ ሆኖ ይስተዋላል። በየትኛውም የባንክ ቅርንጫፍ ውስጥ ለአገልግሎት ሲገባ በገበያ ቦታ ከሚታይ ህዝብ ያልተናነሰ ህዝብ ሲንገላታ መመልከት የተለመደ ሆኗል። የኢትዮጵያ ንግድ ባንክ እንደ ዳቦ ቤት ወይም እንደ ታክሲና አውቶቡስ መጠበቂያ ቦታ ከሚታየው ሰልፍ ያልተናነሰ ህዝብ ይታያል። በተለይ በወሩ መጨረሻ ከደሞዝ ክፍያ ጋር ሲገናኝ ወረፋ ጥበቃው እጅግ አድካሚ ነው። የኢትዮጵያ ቴሌኮሙኒኬሽንም ቀልጣፋ አገልግሎት መስጠት አለመቻሉ ብቻ ሳይሆን የዝርፊያ ማዕከል ሆኗል። ከሲም ካርድ ከኢንተርኔት ፓኬጅና ከሌሎች አሰራሮች ላይ ደንበኞች ሳይጠቀሙበት ተዘፎ መገኘቱም የተለመደ ነው። እነዚህን መንግስታዊ መስሪያ ቤቶች ላብነት አነሳኋቸው እንጂ በሁሉም መንግስታዊ መስሪያ ቤቶች ብልሽቱ አስከፊ እየሆነ መጥቷል። መንግስታዊ መስሪያ ቤቶች የሙያ ስነ ምግባር የተቀበረባቸው ሆነዋል። ግልጽነትና ተጠያቂነት ደብዛው ጠፍቷል። መንግስትም ህግም አለ ማለት አይቻልም። አዲሶቹ ሹሞች አገር መምራት ተስኗቸዋል፣ ህግ ማስከበርም አልቻሉም። ታዲያ የኢትዮጵያ ህዝብ አብይ ፓስተር እንጂ መሪ አይሆንም ማለቱን ስህተት ማለት አይቻልም። አቅም ያጣ ገዢ ደግሞ ራሱንም ሆነ አገርን ማዋረዱ የማይቀር ነው። የስር ነቀል ለውጥ ትግልና የሽግግር መንግስት ይቋቋም ትግላችን መቀጠል አለበት የመጨረሻ መልእክቴ ነው ሲሉ ደብዳቤያቸውን ያደረሱን ዝናሽ አሰፉ ከአቃቂ ናቸው።
ይድረስ ለፍኖተ ዲሞክራሲ የኢሃፓ ሬዲዮ። የፍኖተ ዲሞክራሲ የዘውትር አድማጭ ነኝ። በርቱ፣ ለእውነት መኖር በትግል መኖር እንዲህ ነው። እኔ በበኩሌ በትምህርት ዓለም ለበርካታ ዓመታት በቆየሁባቸው ጊዜያት ያላገኘሁትን አጠቃላይ የማገናዘብ ዕውቀት ከዚህ ከፍኖተ መሸመት ችያለሁ። ስለ ሀገሬ ኢትዮጵያ አንድነትና ፍቅር የነበረኝ ግንዛቤም ማሳደግ አስችሎኛል። ለአሜሪካና ለአውሮፓ አገሮች የነበረን ግምትም እንዳርምና እንዳስተካክል ይረዳን ይህ የኢትዮጵያ አንድነት ሬዲዮ ፍኖተ ዲሞክራሲ ነው። ከዚህ ቀደም የነበረኝ ግንዛቤ አሜሪካ ዲሞክራሲን የምታሰፍንልን እንደሆነና አሜሪካ የደገፈችውን በጭፍን መደገፍ የሚል አባዜም ተጸናውቶን ነበር ማለት ይችላል። እንዲሁም በተለያዩ የስብሰባ መድረኮችና በቴሌቪዥኖች ለቃለ መጠይቅ የሚቀርቡ ተቃዋሚ የፖለቲካ ድርጅት መሪዎች፣ ዶክተሮች፣ የተለያዩ ሃይማኖት ሰባኪዎች የሚሏቸው ሁሉ እውነት እየመሰሉ እንደወረደ የመቀበል ልክፍት ልበለው ይዞኝ ነበር። ለውጥ መጣ ሲባል እውነት ለመናገር መሞኘት ጀምሮኝ ነበር። ውሎ አድሮ ግን በገሃድም በድብቅም ኢትዮጵያን እየገዛ የሚገኘው በህዋትም ይዘወረው የዘራገዛስ ሆኖ አግኝቼዋለሁ። በዚህ ወቅት ብዙ ጊዜ ሲቀመጥ ስነሳ ጭንቅላቴ ውስጥ የሚመላለስ አንድ ቀረርቶ አለ። ሰው በአገሩ ቢበላ ሳር ቢበላ መቅምቆ ይከበር የለም ወይ ሰውነቱ ታውቆ የሚለው። በዚህ ወቅት በሀገር ውስጥ በተፈናቀሉ ሰዎች ብዛት ኢትዮጵያ ሀገር አውድም ጦርነቶች ከተካሄዱበት ሶሪያ ጋር በኩል ተርታ ተሰልፋለች። ያስፈራልም ያናድድማል። ይህም ከአሜሪካ እስከ ኢትዮጵያ ጮቤ የተረገጠለት ለውጥ ተብየው ፍሬ መሆኑ ነው። መለወጥ የነበረበትን ዘረኛ ሙስሊሚያና ነፍሰ ገዳይ ቡድን የለውጥ ኃይል የሚል ማደናገሪያ ተለጥፎለት ሀገራችን በታሪኳ በዚህ በፍኖተ እንደተገለጸው ከዘመነ መሳፍንት ወዲህ ያጋጠመ የእርስ በርስ ፍጅት ተከስቶ በ21ኛው ክፍለ ዘመን የማይጠበቁ ዘግናኝ ጭፍጨፋዎች ተካሂደዋል። እኔም ይህንን ደብዳቤ ልጽፍላችሁ እየተካሄዱ ለመሆናቸው አልተራተረ። ለመሆኑ መሻር መለወጥ በሕግ መጠየቅ የሚገባው ዘረኛ ቡድን እንዴት የለውጥ ኃይል ይባላል ለሚለው ጥያቄ መልሱ በማደናገር በስርሶ ሊፈነገል ያለውን ስርዓት እድሜ ለማርዘም የተደረገ ግርግር ነው የሚል ነው። ዘረኛው ኮሎኔል አሜሪካ ተቃዋሚ የሚባሉትን በሰበሰበበት ስብሰባ አንድ የኢህአፓ መስራች ነኝ ያሉ የጃጁ ሽማግሌ ብዙ ቀባጠሩ ቢቻላቸው ጠቅላይ ሚኒስትሩን አገኘሁ እንዳሉት በአሜሪካ ጫማ ስር በመደፋት ሁለተኛነቱን ያስመዘገቡ ነበር። ግን ያው ነው ሰውየው ወሻከቱ ሲናገሩ አንዳች ጋኔን ሰፎባቸው የሚያስቀባጠራቸው እንጂ በሳቸው እድሜ እርጋታ የሚጠበቅ ነበር። እዚህ ላይ የከበሬታ አገላለጽን የተጠቀምኩት ጨዋና ክሩ ኢትዮጵያዊ በመሆን እንጂ ዘርጥጬ ልክልካቸውን ነግራቸው ነበር። ለአድማጮች ግልጽ ለማድረግ ዛሬ ብዙ ሰው በእናቴ የዚህ ብሔረሰብ በአባቴ የዚህ ብሔረሰብ እንደሚለው የኔን ልንገራችሁ፣ በእናቴም በአባቴም ኢህአፓ ነኝ። እናቴና አባቴ የዛሬ 40 ዓመት የኢህአፓ አባላት ነበሩና የሰው ልጅ ከሚችለው በላይ ስቃይ መከራውን አልፈው እኔንና እህቴን ወልደዋል። ኢህአፓ የሚለው ይበቃ እንደሆነ ብዬ እንጂ በሌላ አገላለጽ ከተፈለገ ከኢትዮጵያ ያነሰ ብሔር ከኢትዮጵያ ሌላ ሀገር የለኝም። ግን ቅር የሚለኝ ለጋ ወጣትነት እድሜ ኢህአፓን ሳላገኝ በፖለቲካ ዘልዛላነት ያሳለፍኩት ነው። የሀገር አንድነት ከሰማይ በገጸ በረከትነት የታደለ አይደለም። ዛሬ በቋንቋ መስመር የተሰመሩት ክልል የሚባሉት ቀድሞ እንዲህ እንዳልነበሩ ከታሪክ ድርሳናት መረዳት ይቻላል። አሜሪካን ምሳሌ አድርገን ብንወስድ አሁን ያለችውን የተባበረች አሜሪካን ለማቆም ብዙ እጅግ ዘግናኝ ጭፍጨፋዎች ተካሂደዋል። ለምን በስብሰባ በዲሞክራሲ መፍታት ሲቻል የሚል ጥያቄ መጠየቅ ያስገምታል። ልክም የምኒልክን በጸረ ዲሞክራሲነት የሚከሱ እንደሚያነሱት ያለ ነው። አንድ ድፍን ዓመት ህዝብ እየተራረደ እየተፈናቀለ የኑሮ ውድነት ህይወትን በገዛ ራስ እያስጠፋ በአብዛኛው ቦታ ኮማንድ ፖስት የሚባል የወታደር አገዛዝ በሰፈነበት ትላልቆቹ የብር ኖቶች ሳይቀሩ ዋጋ ያጡ እንደ ተራ ወረቀት እየሆኑ ባለበት ለከርሳቸው ያደረው ፖለቲከኞች ቡሄ ከመድረሱ ቀደም ብለው ሆያ ሆየውን ተያይዘውታል። የሚገርመው ሀገርና ህዝብ ከፍተኛ ችግር ውስጥ ወድቀው ባሉበት ወርጫ ይካሄድ ወይስ ይራዘም የሚል የጎረና የማደናገሪያ ጨዋታ መጀመሩ ነው። ተቃዋሚ የሚባሉት እንዲራዘም ዘረኛው አገዛዝ እንዲካሄድ መፈለጋቸው በራሱ ሁሉም እንደ ገም እንቁላል በአንድ ቅርጫት የሚከተቱ መሆናቸውን ያሳያል። እንደው ይወሰን እንኳን ቢባል ወሳኙ እኮ ህዝብ እንጂ እኒህ እንቶፈንቶ ራሳቸውን ተቃዋሚ እያሉ የሚጠሩ የዘረኛው አገዛዝ ተለጣፊዎች ሊሆኑ አይገባቸውም ነበር። ይህን ያነሳሁት እንደው ለነገሩ ነው እንጂ የኢትዮጵያ ህዝብ አንደበት ነጻነት ቢኖር ኖሮ የሚለው ይህ ዘረኛ አገዛዝ ይወገድና ሁሉም የዚች ሀገር ልጆች መጻዩን የሀገሪቷን ህልውና ህዝብ የሚፈልገውን መንግስት መሾምና መሻር የሚያስችለውን ጥርጊያ የሚያዘጋጅ እንደ ድልድይ የሚያገለግል ጊዜያዊ አሸጋጋሪ መንግስት ማቋቋም የሚል ነው። ከወላጆቼ እንደተማርኩት ጊዜያዊ የህዝብ መንግስት የሚለው ኢህአፓ ከአርባ ዓመታት በፊት የወታደሩ መንግስት ስልጣን ላይ እንደወጣ ያስተጋባ እንደነበረው ነው። ይህ የጊዜያዊ ህዝባዊ መንግስት ምስረታ ለኔ የኢህአፓን ትልቅነት አሳይቶኛል። በተደጋጋሚ ይህን የህዝባዊ መንግስት ጠራጊና ደልዳይ ጊዜያዊ መንግስትን ተግባራት በተመለከተ በፍኖተ ከቀረቡት መሃል ሁሉም የፖለቲካ፣ የሲቪክ ወዘተ የድርጅቶች በጋራ ተሰብስበው እኩል ድምፅ ኖሯቸው የሀገራችንን የፖለቲካ መመሪያ በጋራ እንደሚነድፉ ሲሆን፣ ሌላው ቀርቶ ህገ አራዊት የሚባለው የወያኔ ህገ መንግስት እጣ ፈንታ እንኳን የሚወሰነው በዚህ አሸጋጋሪ መንግስት መሆኑን ተረድቻለሁ። ታዲያ ለምን ስልጣን ላይ ያለው ዘረኛ ቡድንና በዙሪያው የተኮለኮሉ ተቃዋሚ ተብዮች ይፈሩታል ብሎ መጠየቅ አግባብ ይመስለኛል። መልሱ ባጭሩ ከኢህአፓ ጋር በጠረጴዛ ዙሪያ መሰብሰብ በኢህአፓ መበለጥን ስለሚያስከትል መሆኑ ሊታወቅ ይገባል። በመጨረሻም በዚህ ባሳለፍነው ሳምንት አንድ የአጋጣሚ መተዋወቅ ያለን እዚህም እዚያም እያለ የብዙዎች ድርጅቶች አባል የሆነ ሰው ደውሎልኝ በነሐሴ 11 እና 12 የኢህአፓ መስራች ጉባኤ ስለሚካሄድ እንድሳተፍ ሲነግረኝ እነ ተፈራንና አዲሱን ጥራቸው ብዬ ሳላግጥበት እነሱ ነሐሴ 26 በሚካሄዱ ጉባኤ ላይ ተጋብዘዋል አለኝ። ይገርማል። ይህ የአንጃ ስብስብ ያሰባሰባቸውን በአጋጣሚ አውቃቸዋለሁ። አባቴና እናቴ ከርቸሌ ታስረው በነበረ ጊዜ አብረዋቸው እስር ቤት የነበሩ ናቸው። አንዳንዶቹ ጓዶቻቸውን እየጠቆሙ ያስገደሉና ያሳሰሩ መሆናቸውን አባቴ ነግሮኛል። አንድ ሁለቴ ዓመታዊ ግብዣ በዋቢ ሸበሌ ሆቴል ሲዘጋጅ ከአባቴ ጋር ታድሜ መታዘብ ችያለሁ። አሁን የተለጣፊ የኢህአፓ መስራች በመሆን የሚሰበሰቡት እነዚሁ መሆናቸውን ከአባቴ ወላጆች ተነግሮኛል። እነ በረከት የኢህአፓ ወራሽ ነን ብለው ብዙ ጨፍረውና ለፍልፈው ዛሬ ዘብጥያ ወርደዋል። የአሁኖቹም ትንሽ ዘጥ ዘጥ ካሉ በኋላ የምሳቸውን ማግኘታቸው አይቀርም። ጎብደድ ጎብደድ፣ ከወገብ ልምጥ፣ ጫማ ስር ድፍት ያለው ሁሉ የሚል ሁሉ ከርሞ በአፍጢሙ መደፋቱ አይቀርም። በርቱን በርታ፣ ሀቅና አንድነት ያብባሉ ሲሉ ደብዳቤያቸውን ያደረሱን አስናቀ ከጉለሌ አዲስ አበባ ናቸው።
ይድረስ ለፍኖተ ዴሞክራሲ ሬዲዮ። በሀገራችን ውሸታም ወራዳና አደገኛ ነው፣ ግን ከሁሉም የሚብሰው የራሱን ውሸት የሚያምነው ቀጣፊ ነው የሚል አባባል አለ። እውነት ነው። ያኔ ከጥንቱ በላይነ ንጋቱ ወይም መርሻ ዮሴፍ የተባለውን የሽማግሌ ቀላል ዋሾ አውቀውታል ያሰኛል። በላይነ ንጋቱ ዛሬ የኢህአፓ ሊቀመንበር ነበርኩ ብሎ በአብይ ድጋፍ በመድረክ ሲኮፈስ ብናየውም ግለሰቡ ኢህአፓ ሲመሰረት በቦታውም ያልነበረ ከመሆኑም በላይ መስራቾቹም ምንም ኃላፊነትና ቦታ እንዳልሰጡት ታሪክ ይመሰክራል። ውሎ አድሮ የውጭ ኮሚቴ አባል ተብሎ ቢመደብም ወደ ማዕከላዊ ኮሚቴ የገባው ድርጅቱ ከተመሰረተ ከብዙ ዓመታት በኋላ ነው። ኢህአፓ አንድ ሊቀመንበር፣ ሹምና አለቃ የሚል መዋቅር ስላልነበረው እንኳን መርሻ ዮሴፍ ይቅርና እነ ብርሃነ መስቀልና ተስፋዬ ደበሳይ ሊቀመንበር ሆነው አያውቁም። ዛሬ ግን ዋሾው የራሱን ቅጥፈት ሀቅ ብሎ የኢህአፓ ሊቀመንበር ነኝ ያለውን ራሱ እያመነ የመጣ ይመስላል። በሰሞኑ መርሻ ሊቀመንበር ነኝ ብሎ ወልቃይት የትግራይ ነው ከሚለውና ኢህአፓ ላይ ጦር ካዘመተው፣ የትግራይን ህዝብ ካስለቀሰው፣ የትልቋ ትግራይን ተስፋፊ ካርታ ካሰራው አረጋዊ በርሄ ጋር ሆኖ ለአንድ የቴሌቪዥን ጣቢያ ቃለ መጠይቅ ሰጥቷል። መርሻና ወዳጁ አረጋዊ ሊደብቁት ባልቻሉት ብስጭት እሪ ሲሉና ሲበሳጩ የሚበደመጡት የምርጫው ቦርድ ሊመዘገቡ የሚችሉት ድርጅቶች በአገር አቀፍ ደረጃ 10,000 አባላት ሊኖራቸው ይገባል፣ የብሔር ድርጅቶች ደግሞ 4,000 በማለቱ ተሸወን፣ የተገባልን ቃል ፈረሰ፣ ተካር ታፈን በሚል ነው። ማንም አዛኝ ሊያገኙ አልቻሉም። ይህ ጫጫታ ራሱ የጥቂቶች ነው። አውንታዊና እመርታዊ ክስተት አለ ብለን የዴሞክራሲ ጭላንጭል አይተን መጣን፣ ግን ያው የበፊቱ ሊቀጥልብን ሆነ ብለውም አማረዋል። በምርጫ ቦርዱም ላይ አህያውን ፈርቶ ዳውላውን ክስ ደርድረዋል። ወይዘሮ ብርቱካን የእነ አብይ ተሿሚ ናት እንጂ ሕዝብ የመረጣት ወይም ድርጅቶች በስምምነት የሰየሟት አይደለችም። በመሆኑም የታዘዘችውን ትሰራለች እንጂ እምቢ የማለቱ ፍላጎትም አቅምም የላትም። ክስ መደርደር ከፈለጉ አህዮቹን አብይና ጭፍሮቹን ነው መውቀስ የሚገባቸው። የእነ መርሻ ከሃዲ መንጋ ፈሪ በመሆኑ አሁንም ቢሆን ተበደልኩ ሲል ልምምጡን አስቀድሞና ለውጥ መጥቶልናል በሚል ምሎ ተገዝቶ ነው። ያሳፍራል። እነ አብይ ግን ወያኔ ባስተማራቸው የኢህአፓ ጥላቻ ጸንተው በመገኘት ለመርሻ ዮሴፍ ከመጤፍም እንደማይቆጥሩት በተከታታይ አሳይተውታል። የሚገባው ግን አልሆነም። ካፈርኩ አይመልሰኝ ሆኖበት ቅሌቱ አንቆታልና ነው። እነ አብይ የህዝብን ትግል ሊያደናቅፉና ወያኔ ኢህአዴግን ሊያስቀጥሉ የመጡ በመሆናቸው ኢህአፓንም በፍጹም በነጻ እንዲንቀሳቀስ ካለመፈለጋቸው ሌላ አሜሪካና አማካሪዎቻቸውም ድርጅቱን አርቁ አግሉ ምክር የሰጧቸው በመሆኑ ኢህአፓን አርቀው ድርጅቱን ከ12 ዓመት በፊት የመለስ ዜናዊ የበላይነትን ተቀብለን እንግባ ያሉ አንጃዎችን ማሰለፍ መረጡ። ሳይውል ሳያድር ግን የመርሻ ቡድን ለእነ አብይ የሰገደ ፎርጅድ ኢህአፓ መሆኑን ሁሉም ሊያውቅ ቻለ። አንጃዎች ሞተው እንዳይሞቱ ድጎማ እየሰጡ ያቆዩአቸው መሰል ባንዳዎችና እነ አብይ ለመሆናቸው ምንም ጥርጥር የለውም። ፈርሙልን ድጎማ ጉቦ፣ ስብሰባኑልን ድጎማ ጉቦ ቢሞክሩም አቅማቸው ደካማ በመሆኑ የተፈለገውን 1500 ፊርማ ማግኘት እንዳቃታቸው የመርሻ ቀኝ እጅ ሆና ወደ አመራር በራሱ የሾማት የለመደባት አንጃ ለአዲስ ዘመን ጋዜጣ በሰጠችው ቃለ መጠይቅ አረጋግጣለች። ወጣም ወረደም የነ መርሻና አረጋዊ ጫጫታ እንኳን 10,000 የዚህንም 1 10ኛ ፈራሚ አባል ሊያገኙ ባለመቻላቸው ነው። ይባስ ብሎ በመካከላቸው ስምምነት የለም። እስካሁን የፈረሙላቸው ካሉም ስማቸው ለነፍሰ ገዳዮቹ ይተላለፋል እንጂ ምንም ጥቅም አይኖረውም። የኦሮሞ ጽንፈኞች በዘዴ ውጡልን እያሏቸው ነው። አቶ መርሻ ግን የድኔ መጃጃል ሊሆንም ይችላል ድርጅት ያለውና የሚመራም መስሎት ሱፍና ክራባቱን አድርጎ ይኮፈሳል። የኔ አባሎች ያላቸውን ከአዲስ አበባም ተይዘውብኛል ሲልም ቀጥፏል። እነማን? እና በራሽ በርታ፣ ለማ ኃይሌ፣ ተስፋዬ ከበደ፣ ብርሃኑ እጅጉ ወዘተ ከሆኑ እነዚህ ጀግና ኢህአፓዎች በወያኔ እጅ የወደቁት መርሻ አንጃ ሆኖ ከድርጅቱ ሳይፈረጥጥ በፊት ነው። ግን ሊቀመንበርኩ ነኝ የሚለውን ቅጥፈቱን ስላመነው በድርጅቱ ላይ ከ1964 ዓ.ም ጀምሮ የተሰየመ ፈላጭ ቆራጭ ሊቀመንበር የሆነ መስሎት በፈጠረህ አደብ ግዛ ለከቴኑር የሚያሰኝ ውሸት እየዋሸ ነው። በመጪው ነሐሴ 26ም የድርጅቱን 9ኛ ጉባኤ ላካሄድ ነው፣ በገንዘብ እርዱኝ ተገኙልኝ እያለ መማጠንም ጀምሯል። በዚህ ወራዳ ተግባሩ ሊተባበረው የሚችል ማንም ኢህአፓ ነበርኩ የሚል ግለሰብም ባይጠበቅም መርሻ ብዙዎቹን አጋልጦ በጽንፈኞች ሊያስመታ መነሳቱን መገንዘብም ተገቢ ነው። መርሻም አረጋዊም ሌሎችም 10,000 ፊርማ አያገኙምና ከወዲሁ ከምርጫው ተገለዋል። ቢንጫጩም ዋጋ የለውም። ቢሳተፉም ተሳትፏቸው ጸረ ሕዝብነት ነውና የሚያሳስብ አይደለም። አሁንም የማያውቁ ስላሉ ቸል ሳትሉ እነዚህን አሮጌ ባንዳዎች ብታጋልጡ ጥሩ ነው ሲሉ አብዱል ሐምዛ ከኒውዮርክ ሰሜን አሜሪካ ደብዳቤያቸውን አጠናቀዋል። ለተወደዳችሁ የፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆችና አድማጮች ለሁላችሁም የከበረ ሰላምታዬ ይድረሳችሁ እላለሁ። ኢትዮጵያ ሀገራችን ለዜጎቿ የሲኦል ምድር ከሆነች በርካታ ዓመታትን አስቆጠረች። ከዘውዳዊው አገዛዝ ወደ ፋሽስታዊው ደርግ የተደረገው ሽግግር ከእሳት ወደ ረመጥ የሚባል እንደነበር የሁሉም ኢትዮጵያዊ ዘግናኝ ትዝታ ነው። የወያኔ ኢህአዴግ የ28 ዓመታት አገዛዝ ደግሞ አገርን አፈረሰ፣ ህዝብን ፈጀ፣ አስፈጀ። ከሁሉም ከትውልድ ወደ ትውልድ መተላለፍ የሚገባውንና የሰላም እንዲሁም የልማት መሰረት የሆነውን የፍቅር ሀብትን ወደ ጥላቻ ቀየረው። ይሄ ወያኔ ከፋፋይነትና ዘረኝነት ተግባር ደግሞ ገና በደደቢት በረሃ ሲተነሰስ ጀምሮ የወጣነው ጸረ ኢትዮጵያ የሆነ አቋሙ ነበር። ዛሬም ሊያስተባብለው የማይችል እኩይ ዓላማና ተግባሩ ነው። ወያኔ በመቀሌ ቢመሽግም የእዝ ሰንሰለቱ አልተበጠሰም፣ መዋቅሩ አልተወገደም፣ አባላቶቹ ዛሬም በስልጣን ላይ አሉ። ወያኔን፣ ህገ መንግስቱን፣ ፖሊሲውን፣ አስተሳሰቡን፣ አትንኩብን ባይ ልጆቹን ከቤተ መንግስት አስቀምጧል። ባፋቸው ስለ ለውጥ እየጮሁ በኢትዮጵያ ስም እየማሉ ኢትዮጵያን እያጠፉ ነው። በፍቅር ስም እየማሉና እየተገዘቱ በውስጥ ጥላቻን የሚረጩ መሆናቸውንም ማስተባበል ወይም መካድ አይቻላቸውም። አዲሶቹ ሹሞች ዘረኞችና ጠባቦች መሆናቸውን እያወቁ አናውቅም፣ እያዩ አላየንም፣ እየሰሙ አልሰማንም ባዮች ያው የአርባና አምሳ ዓመታት ክህደትና ውሸት የተጠናወታቸው የፖለቲካ ህመምተኞች ናቸው። ኢትዮጵያ ባለፉት አርባና አምሳ ዓመታት ውስጥ ከአብራኳ በተገኙ ፋሽስቶች፣ ዘረኞችና ጠባቦች ታሪክ የማይረሳው ክህደት ተፈጽሞባታል። ልጆቿም ከሞቱት በላይ ከቆሙት በታች የሆነ ህይወት ገፊ ሆነዋል። የደብዳቤን መነሻ አርባና አምሳ ዓመታት ያደረግኩት ከዚያ በፊት ኢትዮጵያ ጭቆና የሌለባት አልነበረችም ለማለት አይደለም። ኢትዮጵያ ህዝብ ከዛ በፊት ለሚደርስበት በደልና ጭቆና ሁሉ ፈጣሪውን ከማማረር ውጭ ምድራዊ ስርዓቶች የፈጠሩት መሆኑን አብዛኛው ህዝብ አያውቅም ነበር ቢባል ስህተት አይሆንም። ከ1953 ከነ መንግስቱ ንዋይ እንቅስቃሴ በኋላ የተማሪዎች እንቅስቃሴ የወለዳቸው ብዕሮች፣ አንደበቶች፣ አስተምህሮዎችና ተግባራዊ እንቅስቃሴዎች ጥልቀትና ስፋት እያገኙ መጡ። በ1960ዎቹ መጀመሪያ ከተናጠል ትግል ይልቅ በፓርቲ ተደራጅቶ መታገል አስፈላጊ መሆኑን በተረዱ ወጣቶች አእምሮ ውስጥ ሰረጸ። እነዚህ ብርቅዬ የነበሩ ወጣቶች በውስጣቸው የሰረጸውን አስተሳሰብ እውን ለማድረግ በ1964 ዓ ም ኢህአፓ የተባለ ህብረ ብሔራዊና ዴሞክራሲያዊ ፓርቲን መስርተው በህቡ መንቀሳቀስ ጀመሩ። በ1967 ዓ ም ኢህአፓ ራሱን ይፋ አድርጎ ትግሉን ቀጠለ። ኢህአፓ በአጭር ጊዜ ውስጥ በህዝብ ውስጥ ዓላማዎቹን ማስረጽ ቻለ። ዳር እስከ ዳር ቅቡልነቱ በህዝብ ውስጥ ናኘ። ምክንያቶቹ ደግሞ የፖለቲካ ፕሮግራሙ፣ መታገያ መፈክሮቹ፣ የትግል ጽናቱ፣ የህዝብ አፍቃሪነቱ፣ አገር ወዳድነቱ ወዘተ ሁሉ የህዝብ መሰረታዊ ችግሮቻቸውን ከእነ መፍትሄዎቻቸው ጸንሰው የተነሱ በመሆናቸው ብቻ ነበር። በወቅቱ ኢህአፓ ይዟቸው የተነሱ መሰረታዊ ጥያቄዎች መሬት ለራሹ ይሁን፣ ህዝባዊ የሽግግር መንግስት ይቋቋም፣ ዴሞክራሲያዊ መብቶች ያለ ገደብ ይረጋገጡ፣ የህግ የበላይነት በተግባር ይረጋገጥ፣ የብሔር ብሔረሰቦች፣ የሃይማኖት፣ የሴቶች እኩልነት በተግባር ይረጋገጥ ወዘተ ነበሩ። እነዚህ መሰረታዊ የሚባሉ የዚያን ዘመን ጥያቄዎች እስከ ዛሬ ምላሽ አላገኙም። የዛሬ ትውልድም ተቀብሎ ታግሎባቸዋል፣ መስዋዕትነትም ከፍሎባቸዋል። ኢህአፓም ለእነዚህ መሰረታዊ የህዝብ ጥያቄዎች ዛሬም አቅሙ በፈቀደ ሁሉ እየታገለባቸው ያሉ ጥያቄዎቹ ናቸው። ኢህአፓ የዘር የጎሳ የብሔረሰብ መስመር አልነበረውም፣ ዛሬም የለውም። ሁሉንም የኢትዮጵያ ብሔር ብሔረሰቦችን፣ ሃይማኖቶችን በዙሪያው አሰባስቦ በአንድነት የታገለና ያታገለ ኢትዮጵያዊ ፓርቲ ነው። ኢህአፓ በአገሩና ወገኖቹ ጥቅም በተጻራሪ ቆሞ አልተሞዳሞደም። አገሩንና ወገኑን ወዳድ የነበረና ዛሬም ያለ ህዝባዊ ፓርቲ ነው። የኢትዮጵያን በጎም ይሁን መጥፎ ታሪኮቻችን መማሪያ እንጂ መናቆሪያ መሆን የለባቸውም ብሎ ያምናል። መልካም የሚባሉ ታሪኮቻችንን ይበልጥ እያዳበርናቸውና እያከበርናቸው፣ መጥፎ የሚባሉ የታሪኮቻችን ገጽታዎች ደግሞ እንዳይከሰቱ ብርቱ ጥንቃቄን የሚያደርግ ኢትዮጵያዊ ፓርቲ ነው። ኢህአፓ የኢትዮጵያ መሰረታዊ ችግሮች ሁሉ መፍቻ መሳሪያው በኢትዮጵያ አንድነትና በህዝቦቿ አብሮነት ዙሪያ በሚፈጠር ዴሞክራሲያዊ ስርዓት ብቻ መሆኑን፣ ለዚህ ደግሞ ከጥላቻ ይልቅ ፍቅር፣ ከመለያየት ይልቅ ይበልጥ መቀራረብ፣ በስሜት ከሚነዳ አስተሳሰብ ይልቅ በህሊናዊና ምክንያታዊ አስተሳሰብ፣ ከግል ጥቅም ወይም ቡድናዊ ጥቅም ይልቅ አገራዊና ወገናዊ ጥቅምን ማስቀደም ወደ ታለመው ግብ መድረሻ መንገዳችን እንደሆነ ከሚሰጣቸው አስተምህሮዎች መረዳት ችያለሁ። ታዲያ በ1960ዎቹ ለአገሩ ክብርና ለወገኑ መድህን ሆኖ በጀግንነት የተዋደቁ ጀግና ትውልድ የመፈጠሩን ያህል በተጻራሪው የቆሙ አረማሞዎች መኖራቸውም እውነት ነው። ትውልድ ሙሉ መጥሮ አገሪቱን ትውልድ አልባ ያደረገው ፋሽስታዊ ድርግ በግንባር ቀደምትነት ተጠቃሽ ነው። በ1966 ዓመተ ምህረት የህዝብ ትግል በፋሽስታዊ ድርግ ሲነጠቅ ለፍርፋሪ ያደሩና ለፋሽስቶች ምንጣፍ ሆነው ያገለገሉ ባንዳዎችም ተከስተው እንደነበር የማይረሳው የታሪካችን መጥፎ ጠባሳ ነው። የፋሽስታዊው ድርግ ጭፍጨፋ መራር የሆነ ሲመጣ ወደ ትግሉ የገቡና ራሳቸውን ያጭር ጊዜ ታጋይ ያደረጉ አንጃዎች ከትግሉ ጎራ ማፈንገጣቸውና ለደርግ ማደራቸው ያደረሰው ጉዳት ፋሽስታዊው ድርግ ካደረሰው ጉዳት ይበልጥ እንደሆነ እንጂ የሚያንሳል ነበርም። ለዛሬው ያገራችን አስከፊ ገጽታ ተዋናይ የነበሩት ዘረኞችና ጠባቦች በኢትዮጵያና ኢትዮጵያዊነት ላይ ያደረሱትና ዛሬም እየፈጸሙ ያሉት ጸረ ኢትዮጵያና ጸረ ህዝብ ተግባር በተጨባጭ እየተስተዋለ ያለ ክስተት ነው። ውሸት፣ ክህደት፣ ምንደኝነት፣ ዘረኝነት፣ ጽንፈኝነት፣ ሌብነት፣ ዝርፊያ፣ ግለኝነት ዛሬ የተማረና ኤሊት በሚባለው የማህበረሰባችን ክፍል ውስጥ ከሚገባው በላይ ነግሰዋል። አሳፋሪና ነውር ቢሆኑም እንደ ጀብዱና መልካም ነገር እየተስተዋሉ መጥተዋል። እነዚህ መጥፎ አዝማሚያዎችና ተግባራት ጸረ ሀገር፣ ጸረ ህዝብ፣ ጸረ ዴሞክራሲና ጸረ ሰላም መሆናቸው ብቻ ሳይሆን ከዘመናችን ጋር የማይሄዱ እጅግ ኋላ ቀር በሆኑ የፖለቲካ ቁማርተኞች የሚረጩ መርዘኛ አካሄዶችና አታያዮች ናቸው። ሀገርንና ህዝብን ወደ ገደል እየገፈተሩ ያሉ የክህደት ተግባሮች ከሆኑ ከራርበዋል። ኢትዮጵያን ከጥፋት ዜጎቿን ከብተና ወይም ከእርስ በርስ እልቂት እንታደግ የምንል ከሆነ ወይም የዘመኑ ዓለም ወደ ደረሰበት ደረጃ እናቅና የምንል ከሆነ ወደ ህሊና መመለስ ግድ ይሆናል። በእነዚህ አፍራሽ ተግባራት የተሰማሩ የፖለቲካ ቁማርተኞች ወደ ህሊናቸው እንዲመለሱ ማስታመም ሳይሆን በቃችሁ ማለት ይገባል። የቆሸሸ ሸማን በውሃ የቆሸሸ ህሊናን ደግሞ በንስሐ ማጠብ ይቻላል። ህሊና የስሜታዊ አስተሳሰቦች ሁሉ ገዢ ነውና እነዚህን የቆሸሸ አስተሳሰቦችን ማጽጃው ማጠቢያው ብቸኛው የሰው ልጅ ሀብት ህሊናው ነው። ከመቶና መቶ ሀምሳ ዓመታት በፊት በነበሩ እነ አጼ ቴዎድሮስ፣ አጼ ዮሐንስ፣ አጼ ምኒልክ ወዘተ በተሰሩ መልካም የሚባሉ አገራዊ ስራዎችን ከዛሬ ላይ ሆኖ በዛሬ ሁኔታ መኮነን ከህሊና መጣላት ነው። የነዚህን ቀደምት መሪዎች ያህል መስራት ያልቻሉ እነሱን ወደ ኋላ ሄዶ በውሸት ትርክት መወንጀል መሞከር የህሊና እብደት ነው። ባለፉት 40ና 50 ዓመታት ውስጥ ለኢትዮጵያ አገሩና ለወገኑ ማንም ያላሳየውን ጽናት፣ ማንም ያልከፈለውን መስዋዕትነት፣ ማንም ያልተለመውን ዓላማ አልሞ በተነሳው ኢህአፓ ላይ የውሸት ድርጅቶ መደረት፣ ልብ ወለድ ትርክቶችን ማነብነብ አገርና ወገንን ይጎዳል እንጂ አይጠቅምም። የጎደፈ ታሪክን የበለጠ ያቆሽሽ እንደሆነ እንጂ አያጸዳውም። ዘረኞችን ከዘረኛነታቸው፣ ባንዳዎችን ከባንድነታቸው፣ አንጀኞችን ከአንጀኝነታቸው፣ ፋሽስቶችን ከፋሽስትነታቸው አያጸዳቸውም። መጥፎ ተግባርና ዓላማቸውን አይመልስላቸውም። ኢህአፓ የአገርም የትውልድም ቅርስ ነው። ዓላማውም ለኢትዮጵያና ለዜጎች መድህን ነው። ዛሬ በዘረኞችና ጠባቦች እየታመሰች በቀውስ ማዕበል ውስጥ ለምትዋዥቀው ኢትዮጵያና ህዝቧ መድህን መሆን የሚችለው ተወደደም ተጠላም የኢህአፓ የትግል መስመርና ዓላማ ብቻ ነው። ስለዚህ ኢትዮጵያንና ወገናችሁን የምትወዱ ሁሉ ከኢህአፓ ጋር ተባበሩ፣ ትግሉን ደግፉ። በጽናት ለመታገል እንነሳ። ያለ ጥርጥር ጠላቶቻችንን ሁሉ እናቸንፋቸዋለን ሲሉ መልእክታቸውን ያደረሱን ተሻገር ወሰኑ ከደብረ ብርሃን ናቸው። በማስከተል በፍቃዱ ኃይሉ ለዶቼ ቬሌ የላኩትን መልእክት እናሰማለን።
ከሰሞኑ በኢትዮጵያ የተጀመረው የህግጋት ማሻሻያ ሂደት አንዱ አካል የሆነው የምርጫና የፖለቲካ ፓርቲዎች አዋጅ ረቂቅ ወደ ህዝብ ተወካዮች ምክር ቤት ተልኮ ለውይይት ቀርቧል። ይሁንና 27 የተቃዋሚ ፓርቲ ድርጅቶች በጋራ ባወጡት መግለጫ ረቂቁን የመረረ ተቃውሞ አስደምጠውበታል። ለመሆኑ የተቃዋሚዎቹ ተቃውሞ ምንጩ ምንድን ነው? ብዙዎቹ የፖለቲካ ድርጅቶች የይስሙላ ከመሆናቸውን ባሻገር ህዝባዊ መሰረትና በህግ አግባብ አንድ የፖለቲካ ድርጅት ሊያሟላ የሚገባውን የሚያሟሉ ድርጅቶች አይደሉም። ቋሚ ጽህፈት ቤት ከሌላቸው ጀምሮ ስራ አስፈጻሚ የሌላቸው ወይም የስራ አስፈጻሚ አባላቶቻቸው የአንድ ቤተሰብ አባላት የሆኑ አልፎ ተርፎም ምርጫ ሲመጣ በቲቪ ከመቅረብና ህዝባዊ ስብሰባዎች ላይ ከመታደም የበለጠ ተሳትፎ የሌላቸው ናቸው። ተቀናቃኞቻቸው ሱቅ በደረቴ ይሏቸዋል። እነዚህን የፖለቲካ ፓርቲዎች ያለፈው ስርዓት እውነተኛ ተፎካካሪ ስለማይሆኑበት በቸልታ ሲያልፋቸው ከርሟል። አሁን ግን የዋጁ መሻሻልና ምናልባት ዲሞክራሲያዊ የምርጫ ፉክክር ፊት ለፊታቸው አደጋ ሆኖ ተደቅኗል። ምርጫ ቦርድ በአንድ በኩል ሁሉንም የፖለቲካ ስብስቦች ላለማስከፋት በማሰብ በሌላ በኩል ደግሞ የቦርድ አባላቴ አልተሟሉልኝም እንዲሁም ህግጋቱ ፍትሃዊ አልነበሩም እና እየተከለፉ ነው በሚል ስም እነዚህ የስሙላ ፓርቲዎች ህጋዊ መስፈርቶችን የሚያሟሉ መሆናቸውን ብቻ ሳይሆን ህዝባዊ መሰረት የሌላቸው የግለሰብ ክብር ወይም ጥቅም ለመጠበቅ የተቋቋሙ መሆናቸውን ችላ በማለት የፖለቲካ ፓርቲዎች የሚል ማዕረግ በመስጠት በህግ ማሻሻልና ሌሎችም ሂደቶች ሲያሳተፋቸው ከርሟል። ይሁንና ይህ ተስፋ በለውጥ ጊዜም ሳንለወጥ መቀጠል እንችላለን የሚል የልብ ልብ የሰጣቸውን የስሙላ ፓርቲዎች የአዋጅ ክለሳው አስቆጥቷቸዋል። በትብብር እንዲቆሙም ረድቷቸዋል። ፓርቲዎቹ ከተቃወሟቸው አንቀጾች ውስጥ አንዱ የተቃወሟቸውን መንስኤ በቅጡ ለማረዳት ይበጃል። ይኸውም በረቂቁ አንቀጽ 64 አንድ ሀ አገር አቀፍ ፓርቲዎች ለመመስረት 10,000 መስራች አባላቶች እንደሚያስፈልጉ መጥቀሱ ነው። ይህ ቁጥር በኢትዮጵያ ካሉት ቀበሌዎች ቁጥር ያነሰ ነው። የቀበሌዎቹ ቁጥር ከ15,000 በላይ ነው። ይሁንና 27ቱ ፓርቲዎች ይህንን አንቀጽ ሲቃወሙ የመደራጀትን ነጻነት ይገድባል በሚል ነው። የፓርቲዎቹ ቅሬታ እዚህ አንቀጽ ላይ ብቻ ባይሆንም ይህ ክርክር በአንድ በኩል ፓርቲዎቹ 100 ሚሊዮን ህዝብ ለመወከል ድርጅት ሲመሰርቱ 10,000 መስራች አባል ማሰባሰብ እንደሚቸገራቸው ሲያስጠብቁ፣ በሌላ በኩል ደግሞ የመደራጀት መብት መኖሩን ተገና አድርጎ ብቻ ፓርቲዎችን መፈልፈል ተፈጻሚ ላልሆነ የዲሞክራሲያዊ ስርዓት ሊዳረግ እንደሚችል አመላካች ነው። በ2007 አወዛጋቢ አገር አቀፍ ምርጫ ሂደት ወቅት በአዲስ አበባ በሚገኙ የምርጫ ወረዳዎች ውስጥ ከ12 በላይ እጩዎች በመቅረባቸው ምክንያት ምርጫ ቦርድ ችግሩን ለመፍታት የተከተለበት ሂደት ራሱን የቻለ ሌላ ውዝግብ የፈጠረ ነበር። መጀመሪያ የግል እጩዎቹን ያለቅድመ ሁኔታ ከውድድር አገደ። በማስከተል ቀሪዎቹን ፓርቲዎች ከኢህአዴግ በስተቀር በጣ በመለየት ለውድድር የሚበቁትን እጩዎች አሳወቀ። ይህ አሰራር አወዛጋቢ ቢሆንም ቅሉ ቦርዱ በአንድ የምርጫ ወረዳ ከ12 በላይ እጩዎችን የማሳተፍ አቅም የለኝም ማለቱ ለፖለቲካ ግብአት ተብሎ የተደረገ ሳይሆን ከፈጻጸም ወይም ሎጂስቲክ አንጻር የማይቻልም ስለሆነ መሆኑን አጠይቅም። ለዚህ መንስኤው ፓርቲዎች ህዝባዊ መሰረት እንዲኖራቸው የሚያደርግ መስፈርት አለመኖሩ ወይም አለመከበሩ ነው። የመደራጀት መብትን ለማፈን የሚደረጉ ፖለቲካዊ ጫናዎችና ቅድመ ሁኔታዎች ሁል ጊዜም ቢሆን ተቀባይነት አይኖራቸው። ከተፈጻሚነት አንጻር የማይጨበጥ ህልም ይዞ ፓርቲዎች በየጉሮሮው ውስጥ እንዲፈለፈሉ ማድረግም መድብለ ፓርቲ ለመገንባት ይህ ነው የሚባል ፋይዳ አይኖረውም። የረቂቅ አዋጁን ይህን መሰል አንቀጾች የተቃወሙት 27 የፖለቲካ ድርጅቶች ይህን መሰሉን መስፈርት ከመቃወም ይልቅ ህብረት በመመስረት አንድና ትልቅ የፖለቲካ ድርጅት መፍጠር ቢችሉ መስፈርቱን በቀላሉ ከማሟላታቸውን ባሻገር የተፎካካሪነት አቅም ማዳበር በተቻላቸው ነበር። ህዝባዊ ምላሹ የረቂቅ አዋጁን በመቃወም ረገድ ተጽዕኖ ፈጣሪዎችና ስመ ትልልቆቹ ፓርቲዎች ሲቃወሙት አልተደመጠም። ከዚያም በላይ ብዙ አስተያየት ሰጪዎች ረቂቁን የተቃወሙ ፓርቲዎችን በቀል ሲሳለቁባቸው ነው የተስተዋለው። ጥያቄያቸው ፓርቲዎቹ እንዳሉት የመደራጀት መብት ጥያቄ ተደርጎ አልተወሰደም። ይልቁንም ያለምንም ህዝባዊ መሰረት ያገኙትን ማዕረግ ሊነጠቁ አልያም ሰርተው ምንነታቸውን እንዲያስጠብቁ ሲጠየቁ የፈጠሩት የመቀነጤ አደናቀፈኝ አይነት ተቃውሞ እንደሆነ ነው የተወሰደባቸው። ጋዜጠኞች ግን የፖለቲካ ድርጅቶችን ቅሬታ ለማስተጋባትና ከምርጫ ቦርድ ኃላፊዎች መልስ በመጠየቅ ጉዳዩን የውይይት አጀንዳ ለማድረግ ሞክረዋል። የሙከራቸውን ያክል አልተሳካላቸውም እንጂ ህዝባዊ ምላሹን የሚያረጋግጠው አንድ ነገር ቢኖር እነዚህ ፓርቲዎች ወደ ራሳቸው ተመልክተው እውነቱን ለመጋፈጥ እና አንድም ከስሙ ለሐቀኛ የፖለቲካ ተፎካካሪዎች መስኩን መልቀቅ አለም ደግሞ ዴሞክራሲያዊ የመድበለ ፓርቲ ስርዓትን የሚመጥኑ መስፈርቶችን በማሟላት በሙሉ ቁመና መደራጀት እንዳለባቸው ነው። በፍቃዱ ኃይሉን ይድረስ ለፍኖተ ሬዲዮ የኢትዮጵያ አንድነት ድምጽና የዘውትር አድማጮች በሙሉ እንደምን አላችሁ? ሰሞነኛው ሹም ከውስጥም ከውጭም ተንጋግተው የገቡትን የፖለቲካ ስብስቦች ያላቸውን አቅምና ዝሎታ ካየ በኋላ ዝምብ ቢሰበሰብ መሶብ አይከፍትም ብሏቸዋል። አዲሱ ሹም በርግጥም በፖለቲካ ሊቁና በቤተ እምነት አባቶች ላይ የዘራው መተት ለጥቂት ጊዜም ቢሆን ሰርቶለታል። እኔ በበኩሌ ፖለቲካ ጠላትህን የምታስገድድበት የራስህ የሆነ ድርጅታዊ ጥንካሬ ህዝባዊ ድጋፍ ከሌሎች ጋር የፈጠረው ሰፋ ያለ ፖለቲካዊ ትብብርና የጦር ኃይል ሲኖርህ ብቻ ነው ብዬ አምናለሁ። ባጭሩ ወዳጅም ሆነ ጠላት ሊያከብርህም ሆነ ሊፈራህ የሚችለው ከድክመትህ ሳይሆን ከጥንካሬህ ስትጀምር ነው። ምንም ሳይኖርህ ድርድር ልመና ነው። ምንም ሳይኖርህ ጠቅለህ መግባት እጅ መስጠት ነው። በስማበለው ሄዶ ለጠላት ማደርና ከጠላት ጋር ማዕድ መቁረስ ክህደት ነው። ይህን ሁሉ ድክመት ተሸክመህ ደግሞ በጠላትም ሆነ በወዳጅ ፊት ግርማ ሞገስ አገኛለሁ ማለት ወያኔነት ነው። ሲብስም ከኦነጋዊነትና ተለጣፊነት የከፋ የፖለቲካ አመል ነው ባይነኝ። ይህን ካልኩ በኋላ ድርብ ያብራ አንበሳ ያስር እንዲሉ የምናስረው አንበሳ ባይኖረንም ዛሬ ባሸባሪው ጃዋርና በሚመረው ቄሮ የተከፈተብን የዘር ጦርነት ከሚሊት ቤተ መንግስት የተሞሸረውን ሹምና ከጀርባው አድፍጠው ያሉትን የቀንጅቦች ሁሉ ነቅሎ ለማውጣት መተባበርን ይጠይቃል። የዚህ ጸረ ኢትዮጵያ ሰንሰለት ደግሞ ረጅምና መዘዙ ብዙ መሆኑን መረዳትና እርሱን ሊመጥን የሚችል ታክቲክና ስትራቴጂ መንደፍ የግድ የሚልበት ዘመን ላይ ደርሰናል። ኢትዮጵያዊነትና አማራነት ተዋራራሽ ናቸው ብለው ስለሚያምኑ ዛሬም በአማራው ላይ የተከፈተው ጦርነት እንደምታው ሌላ ሳይሆን ኢትዮጵያን ለማጥፋት መሆኑን ሀቅ መሆኑን መነገር አለበት። ባጭሩ ግን በተከነባበረ መልኩ በጥላቶቻችን የተከፈተብንን ሁለገብ ጦርነት ለመመከት ለማጠፍና ብሎም በድል አድራጊነት ለመወጣት የአንድነት ኃይሎችና የኢትዮጵያውያንን ሰፊ ህዝብ በነቂስ ማስተባበርና ወደፊት በሉለት ይለይለት ብሎ መዝመት ይጠይቃል ማለት ነው። ልብ ያለው ልብ ይበል፣ ልብ የሌለው ልብ ይግዛ። ፈሪ ተሬ ጨቅላ ተመረጥ። ለአቅማዳም ይሁን የደረስ ሁሉ ተነሱ መባል ያለበት ዘመን ቢኖር ዘንድሮ ነው። በመጀመሪያ አገራችን አደጋ ላይ ነች። አደጋ ላይ እንድትሆንና ወደ ውድቀት እየወሰዳት ያሉትን ጠላቶቻችንን በኃላፊነት መጠየቅ የመጀመሪያ ምዕራፍ ይሆናል። ቀጥሎም አደጋዎቹን በጽሞና ማጤንና ለይቶ ማስቀመጥ፣ ለምሳሌ አንደኛ ከፍተኛ ወደ ሆነ የእርስ በርስ ጦርነት እየወሰደን ያለው የመጠፋፋት አደጋ፣ ሁለተኛ በሀገሪቱ ውስጥ እያጋጠመ ያለው የውጭ ምንዛሬ እጥረትና ዘረፋ፣ ሶስተኛ አመራር ለመስጠት ብቃት ችሎታ የሌለው ሹም መሰየሙና ከዚያም ጋር ተያይዞ የማከላዊ መንግስት መዳከምና በተጻራሪው የክልል መንግስት ጡንቻ ማውጣትና መሃሉ ዳር ሆኖ መጋለጡን ይመለከታል። ሌላው በአማራና በኦሮሞ ህዝባችን መካከል ያለውንና የነበረውን ጤናማ ግንኙነት ወደ አፍራሽ የእርስ በርስ ጦርነት ለመቀየር በመቃረዝ ላይ የሚገኙት የኦሮሞ ነፍጠኞች ለአገራችን የመበታተን አደጋ ግንባር ቀደምና እየተጫወቱ መሆናቸውን ልብ ይሏል። ከእንቅርት ላይ ጆሮ ደግፍ እንዲሉ ዛሬ በአገራችን ውስጥ የህግ የበላይነት የውሃ ሽታ ሆኗል። የህዝብ መፈናቀል በሽበሽ ነው። በጠራራ ፀሐይ ባንክን የመስረቅና የማራቆት ገበያ ደርቷል። ከዚያ በላይ የጥላቻ ፖለቲካ፣ የእርስ በርስ መናቆር ሁኔታዎችና ወደ ከፍተኛ የእርስ በርስ ጦርነት የሚያስገቡ ንትርኮች በሰፊው የተስተዋሉ መሆናቸውን ስናይ አገራችን ከመቼውም ጊዜ በላይ አደጋ ላይ መሆኗን እንገነዘባለን ማለት ነው። ይህንን ለማቆምና አስተካክሎ ለመቀጠል ደግሞ አዲሱ ሹም ፍላጎት አቅምና ስምሪቱ በጣም ደቃቃ መሆኑን ማየት በቂ ነው። ከዚህ ማቋያ በደርግም ሆነ በወያኔ ከታዩት ችግሮች ሁሉ ላቅ ያለ ችግር በአገራችን ኢትዮጵያ ያንዣበበ መሆኑን መገንዘብ የግድ ነው ብለው የሚያምኑ ጥቂቶች አይደሉ። የዚህ ሁሉ የስጋት ምንጭ በአንድ ላይ ሲታይ አገራችን ኢትዮጵያ በአፍሪካ ውስጥ የመፍረስ አደጋ ካንዣበበባቸው ጥቂት አገሮች ውስጥ አንዷ መሆኗን መገመት ይቻላል። ለምሳሌ በአፍሪካ ውስጥ ካለው የመፈናቀል አደጋ ታላቁን ቦታና ድርሻ የያዘችው አገራችን ስትሆን በጣም ደካማና ልፍስፍስ መንግስትም ያላት አገርም ራሷ ኢትዮጵያ መሆኗ ብዙ የፖለቲካና የታሪክ ባለሙያዎች እየመሰከሩ ይገኛሉ። አያይዘውም እንደ ቋያ ሰዓት እየተከታተለ ላለው የጥላቻ መንፈስ የኦሮሞ አክራሪ ፖለቲከኞችና አክቲቪስቶች ነን ባዮች መሆናቸውን ይመሰክራሉ። ናቸውና በታሪክ ፊት መጠየቃቸው አይቀሬ ነው። ስለዚህ ግዳጃችን በእነኚህና በመሳሰሉት አመለትንሽ ግብረገብ የጎደላቸውና ጎዶሎ ዘረኞች ላይ መነሳትና በሚገባቸው ቋንቋ መናገር ይሆናል ማለት ነው። መዘራለፍ መናቆርና በጎሳ ተለያይቶ አገርን የህዝብ ለዋላዊነት ፈተና ላይ መጣል የዘረኞች ስራ መሆኑን ዛሬ ሳይሆን ላለፉት 40 ዓመታት ከነውያኔ ሻቢያና ኦነግ የተማርነው መራራ ሀቅ ነው። ይህ በዚህ እንዳለ አሁን መፍትሄው ህዝባዊ አመጽ ብቻ ነው ባይኒ። የተደራጀ የነቃና የታጠቀ ህዝባዊ አመጽ አላማና ግቡን እንደ እጁ መዳፍ አድርጎ ያወቀ የህዝብ አመጽ። መደራጀት፣ መንቀስ፣ መታጠቅና የኃይል ሚዛንን ማስተካከል ብሎ ትግሉን በበላይነት መምራትና ጠላትን ማስጨነቅና በገባበት ገብቶ እርምጃ መውሰድን በሚገባ የተገነዘበ ህዝባዊ አመጽ ባጭር ታጥቆ ወኔን ሰንቆ በሞት ጥላ ስር አልፎ ሞትን አሸንፎና የደል አጥቢያ አርበኛውንና አስመሳይ ታጋዮችን ሁሉ ጥጋ ሲዞ ሲያበቃ የራሱን ዕጣ ፈንታ በራሱ መወሰን የሚችል ህዝባዊ አመጽ አሁኑኑ ነው በፍቴው። ጠላት ሆዱ ካልተሸበረ፣ ፈርቶ ቤቱን ካልዘጋና ግቢውን አጥሮ ሙሾ ካላወረደ ትግሉ ምን ትግል ሆነ? ባጭሩ መደራጀት፣ መንቀስ፣ ታጥቆ መታገልና እንደ አንድ ህዝብ ቆሞ ጠላትን መመከት መተኪያ የሌለው የትግል ስልት ነው ለማለት ነው። ደፋርና ጭስ መውጫ ያጣም ነውና ድርድር እንኳን ቢባል የሚያምረው ሁሉ በእጅህ ሁሉ በደጅህ ሲሆን ብቻ ነው። ነጭ ጨርቅ ያውለበለቡ ዝንታለም ሰላምን መስበክና ምህረትን ከወያኔ ኦነግና ሻቢያ መጠበቅ የሽንፈት ሽንፈት ነው። ትግላችንም ለአንዴና ለመጨረሻ ማተኮር ያለበት ባለው የጎሳ ፖለቲካና የከፋፍለ ግዛው ስርዓትና ስምሪት ብሎ በስርዓቱ ቁንጮች ሁሉ ላይ ነው። ምክንያቱም ዛሬ በአገራችንና በህዝባችን ለደረሱባት ሁለገብ ችግር ተጠያቂው ሌላ ሳይሆን በመጀመሪያ ራሱ ስርዓቱ ነው። አሁን ላለንበት ሁሉ ችግርና ስቃይ ለመውጣት ደግሞ ህዝብን አስተባብሮ መታገልና ማታገል የሚችሉ ድርጅቶች በአስቸኳይ ህብረት ፈጥረው ህዝባቸውን መታደግ አለባቸው። ድርጅቶች ያለምንም ቅድመ ሁኔታ ህዝብን ማታገልና ትግሉን ፈርማት ያዝ ያለባቸው ዛሬ ላይ ነው። ካልሆነ አልሸሹም ፈቀቅ አሉ ያው ኢዜማ መሆን ነው። በመቀጠልም ሻቢያ ወያኔና ኦነግ በኢትዮጵያ ህዝብ በአጠቃላይ በአማራው ህዝብ ላይ በተለይ መዝመታቸው በሚገባ መጋለጥ አለበት። በአማራው ላይ ያላቸው አቋምና ፖለቲካዊ ትብብር ስትራቴጂያዊ መሆኑን ለአንድ ሰከንድ እንኳን መዘንጋት የለብን። ዛሬ እነ ጀዋር፣ ህዝቅኤል፣ በቀለ ገርባና አዲሱ ሹም ወደ ትግራይ የሚመላለሱት ኢትዮጵያን ለማጥፋት የቀየሱትን ስትራቴጂ ለማገባደድ ብሎም ለማስቀጠል መሆኑ መታወቅ አለበት። ስለዚህ ወገን ለወገኑ መድረስ ያለ የነበረና የሚኖር የተፈጠረው ጉዳይ ነውና ሁላችንም ለወገናችን አለና ማለፍ ያለብን ነገ ሳይሆን ዛሬ ነው። ጊዜውም የግድ የሚለው ይህንኑ ነው። ይህ ጥሪ ለአንድ ወይንም ለተወሰነ የህብረተሰብ ክፍል ብቻ ሳይሆን ለመላው የኢትዮጵያ ህዝብ በተግባር መዳረስ አለበት ባይ ነኝ። አገር ማዳን በሚለው መሪ ቃል በጋራ ጠላቶቻችን ላይ መዝመትና ታሪካዊና ብሔራዊ ገድልን ሰርቶ አገራችንን ማዳንና ለመጪው ትውልድ ነጻና የተከበረች ኢትዮጵያ ማስረከብ ይኖርብናል ማለት ነው። ይህን ታሪካዊ ምዕራፍ በድል ለማጠናከር ሁላችንም ለሀገራችን ነጻነትና ክብር መግባት ያለብን ቃል ኪዳን እንደሚከተለው ይሆናል ማለት ነው። አንደኛ፣ ይህን የተቀነባበረ የጠላቶቻችንን ከበባ መስበር የምንችለው የግልም ሆነ የቡድን ልዩነት ወደ ኋላ ትተን ለሀገራችንና ለህዝባችን ጥቅምና ፍላጎት ተገዥ ሆነ ቅደም ተከተላችንን በጊዜ ተረድተን ህዝባችን በነቂስ ማስተባበርና ማዝመት ስንችል ብቻ መሆኑን በማወቅ ሁለተኛ ተባብረንና ቅንዳችንና ፈርጥመን በጋራ ጥረቶቻችን ላይ ስንነሳ ባላማና በግባችን ላይ ምንም አይነት ብዥታ ለመኖርን ያስረጋግጥንበት ብሎም ተግባራዊ ያንድነትና ተስስር የፈጠረን መሆኑን ግንዛቤ ውስጥ ያስገባን መሆኑ አራተኛ አግራችንን በማፍረስ ለታወቁ ድርጅቶች ኮሪደር በመስጠት የታወቁትን የቅርብና የሩቅ ጠላቶቻችንን ሳንረሳ ዘመቻና ትምሪታችንን በወያኔና በጭምብሩ በኢህአዴግ ላይ ያነጣጠረ ይሆናል ማለት ነው። አምስተኛ ከድል በኋላም በሐላፊነት የተወጣነውን ታሪካዊና ብሔራዊ ድላችን አብረን የምንዘክርበት አዲስ ምዕራፍ የምንጀምር መሆኑን በመረዳት ነው ትግላችን የምንቀጥለው ማለት ነው። በመጨረሻም ትግላችን አንደኛ አቅጣጫችንን ሳንሰጥ አላማና ግባችን አስተካክለን በጠላቶቻችን የተቀረባበረውን ዘመቻ ማክሸፍ ከበባውን ሰብሮ መውጣት የትግላችን አልፋና ኦሜጋ ይሆናል። ሁለተኛው የጀመርነው የትግል ጉዞ አቅጣጫውን ሳይሰጥ ዳር ለማድረስ የሚችለውም ወዳጅ ማን ነው ጠላት ማን ነው በሚለው በወዳጅና በጠላት ካምፕ ያለውን አንድነትና ልዩነት አንጥሮ ማወቅ ሲቻል ብቻ መሆኑን መገንዘብ ነው። መጨረሻም ሁላችንም ወያኔዎች ኦነጎች ሻቢያዎችና ገብራበሮቻቸው ጸረ ኢትዮጵያ ጸረ ሰላምና ጸረ አንድነት መሆናቸውን ግንባር ቀደም ጠላቶቻችን ናቸው ብለን አምነን ተነስተናል። ሀገራችን ኢትዮጵያ ታፍራና ተከብራ የኖረችው በዜጎቿ ነው። እናቸነፋለን። መይሳው ነኝ ከምዕራብ አሜሪካ።
አድማጮቻችን የደብዳቤዎች አምድ ፕሮግራማችን በዚሁ ይጠቃለላል። ሳምንት አርብ እስከምንገናኝ ደህና ቆዩን።
Yeah, you wish.